መጽሐፈ ኩፋሌ ምዕራፍ 17 እግሩን ዘርግቶ የዘላለም እንቅልፍ አንቀላፋ፣ ሞተ፣ በሞት ወደ አባቶቹ ሄደ። በዚህ ሁሉ ያዕቆብ በአጠገቡ ተኝቶ ነበር፤ የአባቱ አባት አብርሃምም እንደ ሞተ አላወቀም። ያዕቆብም ከእንቅልፉ ተቀሰቀሰ፤ እነሆ አብርሃም ቀዝቅዞ እንደ በረድ ሆኖ አገኘው። አባቴ አባቴ አለ፤ የመለሰለት ቃል የለም። አብርሃም እንደ ሞተ አወቀ፤ ከአጠገቡም ተነስቶ ፈጥኖ ሄደ፣ ለእናቱ ለርብቃ ነገራት። ርብቃም ሌሊት ወደ ይስሐቅ ሄዳ ነገረችው፤ አንድነት ሄዱ። ያዕቆብም ከእነርሱ ጋር ሄደ፤ በእጁም መብራት ይዞ ነበር። በሄዱም ጊዜ አብርሃምን ሞቶ ሬሳውን ተጋድሞ አገኙት። ይስሐቅም በአባቱ ፊት ወድቆ አለቀሰ፣ ሳመውም። በአብርሃም ቤት ልቅሶ ተሰማ። ልጁ እስማኤል ተነስቶ ወደ አባቱ ወደ አብርሃም ሄዶ ለአባቱ ለአብርሃም አለቀሰለት። እርሱና የአብርሃም ቤተሰብ ሁሉ ጽኑ ልቅሶን አለቀሱ። ልጆቹ ይስሐቅና እስማኤልም እጥፍነት ባላት ዋሻ በሚስቱ በሳራ አጠገብ ቀበሩት። ቤተሰቦቹም ሁሉ 40 ቀን አለቀሱለት። እስማኤልና ይስሐቅ ልጆቻቸውም ሁሉ የኬጡራም ልጆች በቦታቸው አለቀሱለት። የአብርሃም ልቅሶ ሐዘን ተፈጸመ። እርሱም 3 ኢዮቤልዩና 4 የዓመት ሱባኤ ይኸውም 175 ዓመት በሕይወት የኖረበት ዘመን ተፈጸመ። አረጀ፣ ዘመኑንም ፈጸመ። የቀደሙ ሰዎች በሕይወት የሚኖሩበት ዘመናቸው 19 ኢዮቤልዮች ነበረ። ከጥፋት ውሃ በኋላ ግን ከ19 ኢዮቤልዮች ይጎድሉ ጀመር። ከኢዮቤልዮች በማጉደል ከአብርሃም በቀር ፈጥኖ ለማርጀት በስራቸው ክፋት ከብዙ መከራ የተነሳ ዘመናቸውን በመሰልቸት ዘመናቸውን ያጎድሉ ጀመር። አብርሃም ግን ከፈጣሪው ጋር በስራው ሁሉ ፍጹም ነበረና ባለ ዘመኑ ሁሉ በእውነት ደስ ሲያሰኘው ነበረ። ከመከራ ብዛት የተነሳ ፈጥኖ እስኪያረጅ ድረስ እነሆ 4ቱን ኢዮቤልዮች በሕይወት አልጨረሰም። ዘመኑንም ሰለቸ። ከዛሬ ጀምሮ ጽኑ ቁርጥ ፍርድ እስከሚደረግባት ቀን ድረስ የሚነሱ ልጆች ሁሉ 2ቱን ኢዮቤልዩ ሳይጨርሱ ፈጥነው ያረጃሉ። ከእርጅናቸውም የተነሳ እውቀታቸው የምትለያቸው ትሆናለች፣ ፍጹም እውቀታቸውም ትለያቸዋለች። በዚያም ወራት ሰው 1 ኢዮቤልዩና የኢዮቤልዩ እኩሌታ ቢኖር ስለ እርሱ ብዙ ዘመን ኖረ ይላሉ። ነገር ግን ብዙ ዘመኑ በሽታ፣ ጣር፣ ገዓር፣ መከራ ነው። ፍቅርም አልነበረም። በመቅሰፍት ላይ መቅሰፍት፣ በቁስል ላይ ቁስል፣ በመከራ ላይ መከራ፣ ሐሰት በመመስከር ላይ ሐሰት መመስከር፣ በበሽታ ላይ በሽታ ይመጣላቸዋልና ፍቅር አልነበረም። እንደዚሁም ክፉ መከራ ሁሉ ይህ መከራው ከዚህ ከደዌው ጋር ጓቿ፣ ውርጭ፣ በረድ፣ ዋግ፣ እንቅልፍ፣ ግዳጅ፣ የሆድ በሽታ፣ ድርቅ፣ ሞት፣ ሾተል፣ መማረክ፣ መቅሰፍት ሁሉ መከራውም ይህ ሁሉ በረከሰ ዝሙት በሚያጸይፍ ሥራቸውና በኃጢአት ምድርን በምታረክስ በዚች በክፉ ትውልድ ላይ ይመጣል። ያን ጊዜም የቀደሙ አባቶቻችን ዘመናቸው ብዙ ነበረ፣ እስከ 1000 ዘመን ድረስ ይኖሩ ነበር፣ ይኸውም በተድላ በደስታ ይፈጸም ነበር ይላሉ። እነሆ እኛ በሕይወት የምንኖርበት ዘመናችን ግን ይህ ነው። ሰው ብዙ ዘመን ኖረ ቢባል 70 ዘመን ነው፣ እጅግም ቢበዛ 80 ዘመን ነው። ይኸውም ክፉ ነው። በዚያችን በክፉ ትውልድ ዘመን ምን ተድላ ደስታ የለም። በዚያችም ትውልድ ልጆች አባቶቻቸውን ሽማግሌዎቻቸውንም የሚሳደቡ ይሆናሉ። በኃጢአት በበደል ምክንያት በአንደበታቸው ያልሆነ ነገር በመናገራቸው እነዚያ በሚሰሩት በክፉ ሥራቸው በእርሱና በእነርሱ መካከል እግዚአብሔር የተማማለበትን ሥርዓት ስለተዉ ሕጉን ይጠብቁ ዘንድ ትእዛዙንም ሁሉ ያደርጉ ዘንድ ሥርዓቱንም ሕጉንም ሁሉ ይፈጽሙ ዘንድ የተማማለበትን ሥርዓት ስላፈረሱ አባቶቻቸውን ይሳደባሉ ሁሉ አባቶቻቸውን ይሰድባሉ። ሁሉም ክፉ ሥራን እስከ መሥራት ድረስ ደርሰው ኃጢአት ከመስራት ወደ ቀኝም ወደ ግራም ማለት የላቸውም። የሰው ሁሉ አፍ በደልን ይናገራል፣ ስራቸውም ሁሉ ፈጽሞ የሚያጸይፍ ነው። ስራቸው ሁሉ ኃጢአት ነው፣ የረከሰም ነው፣ ጥፋትም ነው። ይህን ሁሉ ሥራ ስለሰሩ እነሆ ምድር ትጠፋለች። ስራቸው ሁሉ ክህደት ነውና የወይን ዘር የላቸውም፣ ዘይትም የላቸውም፣ ሁሉም በአንድነት ይጠፋሉ። እንስሳትና አራዊት፣ በባህር ያሉ አሳዎችና ወፎችም ከሰው ልጆች አስቀድመው ይጠፋሉ። እነዚህ ከእነዚህ ጋር ይጣላሉ፣ ሕፃናቱ ከሽማግሌዎች ጋር፣ ሽማግሌዎች ከሕፃናቱ ጋር፣ ድሃ ከባለጸጋ ጋር፣ ታናሹ ከታላቁ ጋር፣ ጦማዳሪው ከዳኛው ጋር። ሕጉ መሐላው ስለፈረሰ ይጣላሉ። መሐላውንና ሥርዓቱን፣ በዓሉን፣ የወርሁን መባቻ፣ ሱባኤውን፣ ኢዮቤልዩን፣ ፍርዱን ሁሉ ዘንግተዋልና ሕጉ ስለፈረሰ ይጣላሉ። ክፉ ወደሆነ ሥራቸው ይመልሷቸው ዘንድ ለሰልፍ ሰይፍ ይዘው ይነሳሉ። ሕግን የሚጠብቁ ሰዎች ግን ብዙ ደም እስኪፈስ ድረስ አይመለሱም። እነዚህ በእነዚህ ላይ ይነሳሉ፣ በእውነተኛ ሥራ ያልጸኑ ሰዎችም ከክፋታቸው አይመለሱም። አንዱም የባልንጀራውን ገንዘብ ሁሉ ይወስድ ዘንድ የሰውን ገንዘብ ለመቀማት ይነሳሉና በታላቅ ስም ይጠራሉ። ነገር ግን ጸንቶ በመኖር አይደለም፣ በእውነትም አይደለም፣ በማይገባ በሰሩት በሚያጠፋ ኃጢአታቸው ከከበሩ የከበረ ቤተ መቅደስን ያረክሳሉ። በዚያችም ትውልድ ሥራ ምክንያት ከእግዚአብሔር ታዞ ጽኑ መቅሰፍት ይደረጋል። ለቅጣትና ለሰይፍ፣ ለመቀማትና ለመማረክ፣ ለጥፋትም ይሰጣቸዋል። በእነርሱ ላይ ይቅርታና ቸርነት የሌላቸው የአሕዛብ ወገኖች ያስነሳባቸዋል። ለማንም ፊት አያደሉም። ከሰው ልጅ ሁሉ ይከፉ ዘንድ በእስራኤልም ክርክርን ያደርጉ ዘንድ በያዕቆብም በደልን ያደርጉ ዘንድ ብዙ ደምም በምድር ላይ ያፈሱ ዘንድ ከሰው ልጆች ሁሉ ይከፉ ዘንድ ክፉዎች ኃይለኞች ናቸውና ለሽማግሌም ቢሆን ለሕፃንም ቢሆን ለማን ፊት አያደሉም። የሚሰበስብ የለም፣ የሚቀብርም የለም። በዚያም ወራት ጮኸው ይጣራሉ፣ ከኃጢአተኞች ከአሕዛብ እጅ ይድኑ ዘንድ ይጸልያሉ። ነገር ግን የሚያድን የለም። የሕፃናቱም ራስ በሽበት ይነጣል። የሦስቱ ሱባኤ ዘመን ልጅ መቶ ዘመን እንደሆነው ሽማግሌ ሆኖ ይታያል። ቁመታቸውም በመከራ በጭነት ይጎብጣል። በእነዚያም ወራቶች ልጆች ሕጉን ይመረምሩ ዘንድ ይጀምራሉ። ሥርዓቱን ለመፈለግ ወደ እውነት ሥራም ለመመለስ ይፈልጋሉ። ዘመኖችም ፈጽመው ይበዙ ጀመር። የሰውም ልጅ ከልጅ የልጅ ልጅ ይበዛ ጀመር። ዘመናቸው ሺህ ዘመን ወደ መሆን እስኪቀርብ ድረስ ከቀንም ከቀን ይበዛ ጀመር። ከብዙ ቀን ወደ ብዙ ዘመኖች ይደርሱ ዘንድ ሽማግሌ የለም። ሁሉም የወር የሁለት ወር የዓመት የሁለት ዓመት ልጆች ይሆናሉና ዘመንን የሚጠግብ የለም። ሁሉም ዘመናቸውን በፍቅር በተድላና በደስታ ይፈጽማሉ፣ በሕይወትም ይኖራሉ። ባላጋራ የለም። ዘመኖቻቸው ሁሉ የሕይወትና የበረከት ዘመኖች ይሆናሉና የሚያጠፋ ክፉ ጠላትም የለም። ያን ጊዜም እግዚአብሔር ባሪያዎቹን እስራኤልን ያድናል፣ በረድኤትም ይነሳሉ። በዚህ ዓለምም ብዙ ተድላ ደስታ ያያሉ። ጠላቶቻቸውንም አስወጥተው ይሰዳሉ። ደጋጎች ሰዎች ይህን አይተው ያመሰግናሉ፣ እስከ ዘላለም ድረስ ፈጽሞ ደስ ይላቸዋል። በጠላቶቻቸው የተደረገ መከራን ሁሉ ስድባቸውንም ሁሉ ያያሉ። ወገናቸው ሁሉ በምድር ጸንቶ ይኖራል። ልቡናቸው ደስታን ያበዛል። ፍርድን የሚፈርድ እግዚአብሔር እንዳለ ያውቃሉ። ለሚወዱት ሰዎች ሁሉ ለጥቂት ዘመን ለብዙም ዘመን ይቅርታን ያደርጋሉ። እንዲህ ተብሎ የተጻፈ ነውና ሙሴ አንተም ይህን ነገር ጻፍ፣ ለልጅ ልጅ የዘላለም ሥርዓት ሊሆን በሰማይ ጽላት ይጽፋሉ።